Cambina.voa. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዕለተ ረቡዕ ሐምሌ 14 ቀን 2013 ዓ.ም ተመረጠ የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ለዛሬ ምሽት ከያዝናቸው ፕሮግራሞች መሃል
ይሄ ዓለም በጣም ውስብስብና በጣም በርካታ ወቀቶች አሉበት ነው። የኛ ያገራችን እድገት ሁኔታ ነው እንጂ ባደጉት ሀገሮች እኮ ካየ በተለያየ ወደ ናሳንና ሲያይ አካባቢ ብትሄድ የሚመረጡት ሰዎች 5 እና 6 ዲግሪ ያላቸው ሰዎች ናቸው።
የሰማችሁት ወጣት አንተነህ ምን እንዳይሰኛል በተለያየ የትምህርት ዘርፎች ዲግሪ ሰበሰበ የውቀት ሰኛ ነው። በመሽቱ እንግዳችን አድርገን ጋብዘናል።
በሀገራችን ባሁኑ ጊዜ ያለው የሰላም እጦት ጉዳይም አለ። ሁሉም ምእመናን ወደ ጌታ ወደ አላህ Subhanahu Wa Ta'ala ፊቱን በማዞር አላህ Subhanahu Wa Ta'ala ለዛች ሀገር ሰላምን እንዲያመጣላት እንዲማጸኑ አደራላለሁኝ።
ሼክ ካሊድ መሐመድ ዑመር በዲስና አካባቢዋ ያሉ ትውልደ ኢትዮጵያውያን የእስልምና እምነት ተከታዮችን የሚያገለግሉ የሃይማኖት አባት ናቸው። በትላንትናው ዕለት የተከበረው የኢድ አልአድሃ በዓል አስመልክቶ በዩናይትድ ስቴትስ የሚገኙ ኢትዮጵያውያን በዓሉን እንዴት እንዳከበሩት የሚያስቃኝ ዝግጅት ላይ የተቀረጸ ነው። ሙሉን ወደ ኋላ ይቀርባል። ሰላም ጤና ይስጥልኝ እንደምን አምሽታችኋል? ፕሮግራሙን በመምራት አብራችሁ የማመሸው ስመኝሽ የቆየነኝ በቅንብሩ ኤልያስ አስማረ አብሮኛል። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸው ዜናዎች ሊያሰማን ሀብታሙ ስዩም ተዘጋጅቶ እየጠበቀን ነው። ወደ ሀብታሙ።
አመሰግናለሁ ስመኝሽ። የኢትዮጵያ መገናኛ ብዙሃን ባለስልጣን በአዲስ ስታንዳርድ ላይ የጣለውን ጊዜያዊ እገዳ አንስቷል። ባለስልጣኑ ከአዲስ ስታንዳርድ ጋር በትናንትናው ዕለት ውይይት ማድረጉን ተከትሎ ነው እገዳውን ለማንሳት የወሰነው። የባለስልጣኑ ዋና ዳይሬክተር መሐመድ ኢድሪስ ሁለቱ አካላት ባደረጉት ውይይት መግባባት ላይ መድረሳቸውን ለቪኦኤ ተናግረዋል። አዲስ ስታንዳርድ በህዋት የሚመረውን ኃይል የመከላከያ ኃይል ብሎ ዕውቅና እስከመስጠት በመድረስ የሽብር ቡድኑ አጀንዳ ማራመጃ መድረክ ሆኗል በሚል ነበረ ባለስልጣኑ የዜናው ታሩን በጊዜያዊነት ማገዱን ያስታወቀው። እገዳው መነሳቱን በማስመልከት በድረገጹ መግለጫ ወጣው አዲስ ስታንዳርድ አስቀድሞም እገዳ የተጣለበት ከህግ አግባብ ውጪ መሆኑን ቢገልጽም ታኑ በበኩሉ ከዜናው ታሩ ጋር በተያያዘ ያሉ ግልጽ ያልሆኑ ጉዳዮች ቀጣይ መዘዛቸው ስለማይታወቅ እገዳ ጥሎ ለመወያየት መምረጡን ነው ዋና ዳይሬክተሩ አቶ መሐመድ ተናገሩት። አዲሱ የሚዲያ አዋጅ በቅርብ ጊዜ ወጣ ከመሆኑ ባለፈ አዋጁ በሚደነግገው መሰረት ገና ቦርዱ አለመቋቋሙን የገለጹት አቶ መሐመድ ተቋሙ በሽግግር ላይ ከመሆኑና አገሪቱም ካለችበት ሁኔታ አንጻር በባለስልጣኑ ውሳኔዎች ዙሪያ የሚፈጠሩ ክፍተቶች እንደሚኖሩም አምነው በመናገር እየተሻሻሉ እንደሚሄዱ ተናግረዋል። ከዚህ ጉዳይ ጋር በተያያዘ ቪኦኤ የአዲስ ስታንዳርድን የዝግጅት ክፍል ለማነጋገር ያደረገው ጥረት አልተሳካም። ኢትዮጵያ መገናኛ ብዙ ዋን ባለስልጣን በአዲስ ስታንዳርድ ላይ ጊዜያዊ እገዳ ከጣለ በኋላ ሁሉም ሚዲያዎች ከህዋት ጋር በተያያዘ የትግራይ መከላከያ ኃይልና የትግራይ ክልል መንግስት የሚል ስያሜ እንዳይጠቀሙ የሚያስጠነቅቅ መግለጫ ማውጣቱ ይታወሳል። በዩናይትድ ስቴትስ እየተመዘገቡ ካሉ አዳዲስ የኮሮና ቫይረስ ተጠቂዎች መካከል 83% ዴልታ በሚባለው ዝርያ የተያዙ መሆናቸውን የሀገሪቱ በሽታዎች መቆጣጠሪያና መከላከል ማዕከል CDC አስታውቋል። የማዕከሉ ኃላፊ ዶክተር ሮቼል ዋለንስኪ የኮቪድ-19 ቫይረስን ለመከላከል ዋነኛው መንገድ ስርጭቱን መግታት እንደሆነ ጠቅሰው ይህንን ለማሳካት ደግሞ ክትባቱ ኃያል መሳሪያ መሆኑን ከዩናይትድ ስቴትስ ሴኔት ፊት ቀርበው ተናግረዋል። በመጀመሪያ በህንድ የተገኘው የዴልታ የኮሮና ቫይረስ ዝርያ ከሌሎች ኮቪድ-19 ዝርያዎች ሁሉ በቀላሉ የሚዛመት እንደሆነ ተጠቅሷል። ይህ በእንዲህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የኮቪድ-19 ተጠቂዎች ቁጥር እየጨመረ ወደሚገኝባት እንግሊዝ ዜጎች እንዳያመሩ አሳስቧል። ከዩናይትድ ስቴትስ ሳንወጣ የሀገሪቱ ቀዳማዊት እመቤት ጂል ባይደን በቶኪዮ ኦሎምፒክ የዩናይትድ ስቴትስን ልዑክ እንደሚመሩ ተሰምተዋል። በዛሬው ዕለት ወደ አላስካ በማቅናትም በዚያ የሚገኘውን የጤና ማዕከል ይጎበኛሉ ተብሎ ይጠበቃል። ጂል ባይደን አርብ ዕለት የሚጀመረውን ኦሎምፒክ የአከፋፈት ስነ ስርዓት እንደሚታደሙም ተነግሯል። የልዑካን ቡድኑ ጥብቅ የደህንነትና የጤና ፕሮቶኮል እንደሚከተል፣ ከህዝብ ጋር ያለውን ግንኙነት እንደሚመጥንና እንቅስቃሴውም የተቆጠበ እንደሚሆን የዋይት ሀውስ ቃል አቀባይ ጄን ሳኪ ትናንት ተናግረዋል። በካናዳ ምዕራባዊ ክፍለ ሀገር የተቀሰቀሰው ሰደድ እሳት መስፋፋቱን ተከትሎ የአስቸኳይ ጊዜ አዋጅ በትናንትናው ዕለት ታውጇል። እሳቱ በአካባቢው ባለው ከፍተኛ ሙቀትና ነፋስ ምክንያት ከአሁኑ የከፋ ሊሆን እንደሚችል ባለስልጣናትን ጠቅሶ የፈረንሳይ ዜና አገልግሎት ዘግቧል። አሳሳቢ ደረጃ ላይ መድረሳቸውን ያስታወቁት የህዝብ ደህንነት ሚኒስትር የአስቸኳይ ጊዜ አዋጅ አስተዳደር ባቀረበው ምክር መሰረት አዋጁ እንደታወጀ አስታውቋል። አዋጁ ባለስልጣናት መጠነ ሰፊ የነፍስ አድን ዘመቻ እንዲያከናውኑና ከስፍራው ለሚለቁ ነዋሪዎች የድንገተኛ ጊዜ መጠለያ እንዲያዘጋጁ እንደሚያግዝም አክለዋል። በትናንትናው ዕለት 5700 ሰዎች ከመኖሪያቸው እንዲለቁ ታዘዋል። በቀዳሚው ቀን ከነበረው በእጥፍ ይልቃል። 32000 ያክል ነዋሪዎች በተጠንቀቅ እንዲጠባበቁ ተነግሯቸዋል። በብሪቲሽ ኮሎምቢያ ብቻ ከ3000 ስኩዌር ኪሎሜትሮች በላይ መሬት በሰደድ እሳቱ እንደተበላ ተነግሯል።
ሀብታሙን ለዜናው አመሰግናለሁ። እያዳመጣችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁንም በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም የስልክ ቁጥራችንን +12022276379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። ቀዳሚ መሰናዳችን ወሎ ውስጥ ያገኘነውን አንድ የውቀት ሶሰኛ ያስተዋውቀናል። ብዙዎች በትምህርት ገፍተው የመጀመሪያ ወይም ሁለተኛ ዲግሪያቸውን ከያዙ በኋላ ወደ ስራ ላይ ያተኩራሉ። ወጣቱ እንግዳችን አንተነህ ምንዳ ግን በአምስት የትምህርት ዘርፎች የመጀመሪያና ሁለተኛ ዲግሪዎችን የሰበሰበ ወጣት ነው። ይህ ጥንካሬው ታዲያ ለብዙ ወጣቶች የትምህርት መነቃቃትን የሚፈጥር ነው ይለናል ባልደረባችን መስፍን አራጌ በላከልን ዘገባ። ሰምተን እንመለስ።
ተምሮ መመረቅ የትምህርት መጀመሪያ እንጂ መጨረሻ አይደለም የሚል መከራከሪያ ለሚያቀርቡ ወገኖች አንተነህ እንዳጥሩ ማሳያ ነው። በደቡብ ወሎ የኢንዱስትሪ ከተማ ኮምቦልቻ ተወልዶ ያደገው አንተነህ 15 ዓመት እንኳን ባልሞላ ጊዜ ውስጥ ሁለት የመጀመሪያ ዲግሪ፣ አንድ ሁለተኛ ዲግሪ፣ አንድ ዲፕሎማ አግኝቷል። ከተለያዩ ዩኒቨርሲቲዎች በተለያዩ የሙያ መስኮች ከመከላከያ ዩኒቨርሲቲ በኤሌክትሪክ ምህንድስና በመጀመሪያ ዲግሪ፣ ከወሎ ዩኒቨርሲቲ በሲቪል ምህንድስና በመጀመሪያ ዲግሪ፣ ከወሎ ዩኒቨርሲቲ በፕሮጀክት ማኔጅመንት በሁለተኛ ዲግሪ፣ ሜድኮ ባዮሜዲካል ኮሌጅ በሜዲካል ላብራቶሪ በዲፕሎማ ተመርቋል። ሌላ ሁለተኛ ዲግሪ ደግሞ ከአንድ ወር በኋላ እጅ ውስጥ ይገባል በሲቪል ስትራክቸራል ኢንጂነሪንግ። ይህ የቀለም ቀንዲል የዛሬ ሳምንት በፕሮጀክት ማኔጅመንት ሁለተኛ ዲግሪውን 3.85 በማምጣት በወሎ ዩኒቨርሲቲ ሲመረቅ ባንዴ በርካታ ኃላፊነቶችን በመወጣት ነበር። ሁለት የሁለተኛ ዲግሪ ትምህርት እየተማረ በአማራ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን የመሰረተ ልማት መሐንዲስ በመሆን ያገለገለ እንደ ባለ ትዳር ጎጆን እየመራ
የመጀመሪያው 1987 ነው። ከኮምቦልቻ በከፍተኛ ነጥብ አልፌ ሄድኩ። 3.8 አምጥቼ ነው አዲስ አበባ ዩኒቨርሲቲ ገብቼ ነበረው። እዛም የኬሚስትሪ ትምህርት እየተከታተልኩ በነበረበት ሰዓት ወደ መከላከያ ኢንጂነሪንግ ገባሁኝ። ኢንጂነሪንግ ትምህርት መማር ፍላጎት ስለነበረኝ መከላከያ ኢንጂነሪንግ ገባሁት። 89 ዓመተ ምህረት ነው እንግዲህ ከዛ ጊዜ ጀምሮ ነው ማለት ነውና የመጀመሪያ ዲግሪን በማዕረግ ጨርሼ መከላከያ ዩኒቨርሲቲ ያው በመምህርነት ሳገለግል ቆይቼ ከዛ በኋላ ያው በወቅቱ በነበረው የተበላሸ ፖለቲካ የትምህርት ድሎች እየተነፈጉን ብዙ ጣውረዶች ነበሩት። በዛ ምክንያት እንግዲህ ያው እንደውም ለኔ ዘግቻለሁ ነው ምለው።
ከመከላከያ ዩኒቨርሲቲ መምህርነት የተለያየ አንተነህ ከትምህርት መለየት አልደፈረም። ደረሰብኝ የሚለውን ፖለቲካዊ ጫና ተቋቁሞ አጋጠመኝ ያለው ማስተዳደር ተስፋ ሳያስቆርጠው አዲስ አበባ ሌላ ቀለም ፍለጋ ቀና። የወር ደሞዝተኛው አንተነህ አለኝ የሚለው ቋሚ ገቢ አልነበረውም። እናም ህጻናትን ማስጠናት አማራጭ የሌለው ምርጫው አደረገ። በሚያገኛት ገንዘብ ለብሶ ሊያጌጥ ጎርሶ ሊዝናና አልሞከረም። የትምህርት ክፍያውን ችሎ ከሜድኮ ባዮሜዲካል ኮሌጅ በላብራቶሪ ቴክኒሻንነት በዲፕሎማ ለዚያውም 4 ነጥብ አምጥቶ ዋንጫ ተሸልሞ ተመረቀ።
አዲስ አበባ ጥሩ የትምህርት ፋሲሊቲና እንቅስቃሴ ስለነበረ እስኪ ለምን ጎን ለጎን ህክምና ልማርም በሚል ነው ያችን የሜዲካል ላብራቶሪ ተማርኳትና ግን በኋላ ላይ የክፉ ቀን ደራሽ ሆናልኛለች። ከዛ ስራት እየቆጣ በኋላ ወደ አፋር ክልል ገብቼ ብዙ ስራ ሰርቼበታለሁ። ከዛ ወደ ትውልድ ከተማ የኮምቦልቻ ተመልሼ የመጣሁኝ ማስተርስ መማር ፈልጋለሁ። ነገር ግን ያለኝ ኤሌክትሪካል ኢንጂነሪንግ ዲግሪ ደግሞ የሚያስተምረኝ አልሆነም። ለምን ኦፊሻል ሰርቲፊኬት ማግኘት አልችልም። ያኔ በነበረው የፖለቲካ ሲስተም ነው እንግዲህ ያው ስላልተመቸን ነው ጥለን ይወጣ ነው። ምን አሰብኩኝ፣ ለምን ቁጭ ላለሁኝ፣ ለምን አልማርም ብዬ እንደገና ሲቪል ምህንድስና መማር ጀመርኩ። ኮምቦልቻ ኤፍኤም ሬዲዮ ጣቢያ እየሰራሁኝ እዛ የሬዲዮ ጣቢያ ቴክኒሽያን እና ምክትል ስራ አስኪያጅ ሆኜ ስሰራ ቆየሁኝ። ያው ሲቪል ምህንድስና ጨረስኩኝ። ከዛም በኋላ ሁለቱንም ዲግሪዎችን አስይዤ ወደ አማራ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን በመሰረተ ልማት መሐንዲስነት እያገለገልኩ ነው ያለሁት። እዛ ያ ያለሁ ደግሞ ቀዳሚና ወድም ማራለሁ ከሰኞስ ጋር ባለች ጊዜ አመትረፍቶችን እየሞላው እንዲ ያልኩ እንግዲህ ይደርሻለሁ።
አንተነህ በትምርት ቆይታው ሰቃይ የሚባል ነው ለነከላካ ዩኒቨርሲቲ 3.4 አምጥቶ እዚያው በመምህርነት ቆይቶ አስተዳደራዊ ያለው በደል ሲያጋጥመው አመታትን አገልግሏል።
በሲቪል መንደስና ደግሞ ወሎ ዩኒቨርሲቲ ስመረቅ 3.7 ደርሻለሁ። አሁን ማስተርሴን ደግሞ በፕሮጀክት ማኔጅመንት 3.85 ነው የጨረስኩት። ኮምቦልቻ እየተማርኩ ያለሁት ደግሞ ማስተርስ ዲግሪ እንግዲህ ቴሰስ ይቀራዋል። ቴሰስ እየቀረው 3.65 አለኝ።
አንዳንድ ሰዎች በተለያዩ የሙያ ዘርፎች ትምህርት መውሰድ ወደ አንድ ጠቅለል ያለ እውቀት ወይም በአንድ ዘርፍ የተሻለ ስኬታማ ላያደርግ ይችላል፣ በተበታተነ የሙያ ዘርፍ ላይ የተለያዩ ነገሮችን መውሰድ ብለው ያስባሉ። እና ከዚህ አንፃር ያንተ ምልከታ ምን?
እንዳልከው ብዙ ሰዎች ይሄ ሎጂክ ይጋራሉ። አንድ ሰው ቨርቲካሊ ሲያድግ ነው በጣም ውጤታማ የሚሆነው ብለው ያስባሉ። ያለን ኢኮኖሚካሊ ነው። በአንድ ወገን ቀጥ ብሎ ሲሄድ ኢኮኖሚካሊ የተሻለ ስኬታማ ይሆናል ብዬ አስባለሁ። ግን ይሄን ዓለም ለመረዳት እኮ አሁንም እኔ የተማርኳቸው ነገሮች በቂ አይደሉም። ይሄ ዓለም በጣም ውስብስብና በጣም በርካታ እውቀቶች አሉበት ነው። የኛ የሀገራችን የእድገት ሁኔታ ነው እንጂ ባደጉት ሀገሮች እኮ ካየህ፣ በተለይ አሁን ወደ ናሳንና ሲአይ አካባቢ ብትሄድ የሚመረጡት ሰዎች 5 እና 6 ዲግሪ ያላቸው ሰዎች ናቸው። ስለዚህ ወደፊት እኛም ሀገር በብዙ አቅጣጫ የተማሩ ሰዎች ተፈላጊ የሚሆኑበት ጊዜ ቅርብ ነው ብዬ አስባለሁ።
አንተነህ የትምህርት ጥቅም ተምሮ ተመረኩ ማለት ሳይሆን ምን ተምሬ ምን አበረክታለሁ የሚል መሆን አለበት ባይ ነው። ለዚህም ይመስላል የሚማራቸው ትምህርቶች በሀገር ልማት ግንባታዎች ላይ ትልቅ ቦታ የሚሰጣቸው።
በብዛት እንዳየሁ የሰበሰብኳቸው ወረቀቶች በምህንድስና ዙሪያ ያሉ ናቸው። ፕሮጀክት ማኔጅመንት እንድማር የገፋፋኝ አንዱ ምንድን ነው? የህዳሴው ግድብ ትልቁ ውድቀት የመሐንዲሶች እጥረት ወይም ደግሞ የባለሙያዎች እጥረት ሳይሆን የፕሮጀክት ማኔጅመንት ውድቀት ነው። ያ ነው ኢኒሼት ያደረገኝ ያነሳሳኝ ፕሮጀክት ማኔጅመንት እንዳጠናና ወደፊት እንግዲህ ይህም ፕሮጀክት ማኔጅመንቱንም ኢንተርናሽናል ሰርቲፊኬት ኤግዛም ወስጄ ማስተርሴንም በሲቪል ምህንድስና ከጨረስኩ በኋላ ጥሩ ፕሮጀክት ማናጀር የመሆን እቅድ ነው ያለኝ።
ስራ ሰርቶ 2 እና 3 ትምህርት ተምሮ ጎጆ ተመርቶ እንዴት ጊዜ ይበቃል? የብዙዎች ጥያቄ ነው።
ጊዜ አይጠብም። በእርግጥ ምን ያስፈልጋል መሰለህ? ትልቅ ኮሚትመንት ያስፈልጋል እነዚህ ነገሮች ለማሳካት። ሁለተኛ ደግሞ የስራ ኢንቫይሮንመንትህም ወሳኝነት አለው። እኔ በዚህ በኩል አለቃይም ትምህርት የሚያበረታታ ስታፎችም ትምህርት የሚያበረታቱ በመሆናቸው ያለችኝን አመታዊ ረፍትም እየተጠቀምኩኝ የቤተሰቦቼ ድጋፍ ተጨምሮበት የኔም ደግሞ ከፍተኛ ኮሚትመንትና ቁጭት ስላለኝ እነዚህ ነገሮች እንግዲህ ለማስኬድ ችያለሁ ማለት ነው።
ይህ ሲባል ግን ፍጹም ተጽዕኖ የለውም ማለት አይደለም ይላል አንተነህ።
ትልቁ ተጽዕኖ መሰለህ ከማህበራዊ ህይወት ትገለላለህ። ጓደኞች ሲያገቡ ማትገኝባቸው ሁኔታዎች ይፈጠራሉ። ምናልባትም የፈተና ወቅት ይሆንና ሀዘን ባሉበት ወቅት ለጓደኞች ለዘመዶች የማደርስበት ሁኔታ ሊፈጠር ይችላል። ኢቨን ቤተሰቦችን በሚገባ ትሪት ላታደርግ ትችላለህ። ካለው ውጥረት አንጻር እንደምንም ብቻ እያቻቻል ክንትሯለ እንጂ ጫና የለውም ለማለት አይቻልም።
ያንተን የረጅም ጊዜ ወዳጅና አብሮ አደግ የወሎ ዩኒቨርሲቲ ባልደረባ የሆኑት ሻረው ተፈራ ጓደኛቸውን የተለየ ሰብዕና ባለቤት፣ የትጋት ተምሳሌት፣ የስኬታማነት ማሳያ ሲሉ ይገልጹታል።
አንተነህ ፈጣሪን አያማርርም። እድሌ ነው ምኔ ነው ምናምን የሚባል ነገር የለም። ለአንተነህ የሚናቅ ውጤት የለም፣ የሚናቅ ትምህርት የለም። ማንኛውንም ትምህርት ከውጭ ማምጣት አይፈልግም። ብዙዎቻችን ትምህርት እንማረዋለን፣ እሱ ግን ይመራመረዋል።
የህይወቱ ጣውረዱን የሚያስታውሱት ሻረው እንደደረሰበት ተጽዕኖና መገፋት እሱ ባይሆን በጽናት ለመቆም ይቸገራል፣ እሱ ባይሆን ዳግሞ ወደ ስኬት ለመምጣት ያዳግተዋል ባይ ናቸው።
ለሚመጣው ትውልድ ምስክርነትም እንደገና ደግሞ ጽናትን ያስተምራል። ትምህርትን አለመናቅን፣ እንደገና እድልን አለማማረር፣ ሰው በቃ ከጣረና ከታገሰ ትልቅ ደረጃ መድረስ የሚችል መሆኑን በሚገርም ሁኔታ እየተማረ ደግሞ ዝም ብሎ መማርም አይደለም፣ ዝም ብሎ ማስተር መያዝም ምናምን አይደለም። አንተነህ እየተማረ ሳይሆን እየተመራመረ እንትን የሚለው
ለምርቃን ስነ ስርዓቱ ላይ ያገኘኋቸው ወላጅ እናት ወርቅነሽ መኮንን የደስታ እንባ አይናቸው ላይ ቆርዝዞ ነበር። ሶስተኛ ልጄ አንተነህ እንደ ህፃን አቧራ ፍጭቶ ከጓደኞቹ ጋር ተላፍቶ አላደገም ይላሉ እናቱ። ይልቁንም ገና ከማለዳው ከመጽሐፍ ጋር እንደተጣፈ ማደጉን ይመሰክራሉ።
ያው የትምህርት ፍላጎት ስላለው ድብድብ አይወድም። መጽሐፍ ማንበብ የሆነ ነገር ልግዛልህ ካልከው መጽሐፍ ግዙልኝ ነው የሚለው እና በማንበብ ነው ጊዜውን ያሳለፈው፣ በመደባደብ ሳይሆን። ጓደኞቹ አንተነህን እስክርቢቶ መስበር አለብን ነው የሚሉት። ለምን? እንዲሰራ ይፈልጋል። እሱ እንዲማር ይፈልጋል። መማር ትምህርት አይሰለችም።
በተለይ በመከላከያ ዩኒቨርሲቲ የደረሰበት ያሉት አስተዳደራዊ በደል አንተነህን ለስነ ልቦና አለመረጋጋትና ለጭንቀት ዳርጎት እንደነበር የሚያስታውሱት እናቱ አሁን ለዚህ መድረሱን የፈጣሪ ፈቃድ ሲሉ ይገልጹታል።
ወድቆብኝ ነበር። እሺ፣ በጣም ነው የማዝነው። እሺ፣ ከወደቀ ከትቢያ ላነሳው አምላክ ክብር ምስጋና ይገባው ነው የምለው። መማር ብቻ ዋጋ የለውም። መንግስት ደህና ሲሆን ትልቁ ነገር ገባ። ያንተን የሚያቅልህ መማርህን እውቀት የሚቀበልልህ ሲኖር ነው።
6 ዓመት የትዳር አጋሩ ኤልሳቤት ታደሰ ትዳሬ ብዬ አብሬው ስኖር ለስኬቱ ምርኩዝ ለትካዜው ማጽናኛ በመሆን ጭምር ነው ትላለች።
ትምህርቱን በደንብ እንዲከታተል ከስራ ውሎ ሲመጣ እቤት ውስጥ ያለውን ነገሮች በስርዓት ቀበሏል። መስሪያ ቤት ተናዶ ከመጣ ይሰውለዋለሁ። ከቤት ውስጥ ያለውን ነገር እንከባከበዋለሁ።
ምን ያህል ጊዜ ሆናችሁ?
ይችላል?
አንተ ከታመው ሆነል
በስድስት አመት ውስጥ ያረፈባችሁ ግዜያቶች ተሰጥቷል?
ምንም ነገር የራሱ ለኔ ግዜ የለው አውነት ነው እንደዚህ የሆነ ነገር እንኳን ፈልክ ይስጠይቀው በቃ ቅርሜ እንሰጠው ለተምርቱ ነው ያን ደሞ ተረድቼ ተቀበየዋለሁ አብሬው ተቀበየውም እየኖርኩ ነው እግዚአብሔር ፍጻሜውን ያሳምረው እኔም ደሞ ያዋግሳለሁ ግድ ነው
የቅርባ አለቃውና የሥራ ባልደረባው የሆኑት የአማራ ኢንዱስትሪ ፓርኮች ልማት ኮርፖሬሽን የኮምቦልቻ ቅርንጫፍ ኃላፊው እሸቱ አሊ ኢትዮጵያ እንዳንተ ለአይነት በውስን ስኬቶች የማይወሰኑ ታታሪዎች ያስፈልጓታል ሲሉ ነው ጥረቱን የሚያደንቁት።
እኔ ወደዛ መስራት ከሄድኩኝ አንድ 3 አመት ይበለኝ ነው። በዛ ሂደት ውስጥ አቶ አንተነህ በጣም ትሁት ሰራተኛ ነው። በስራው በጣም ታታሪ ነው። በጣም ቁርጠኛ ነው። በስነ ምግባሩም በጣም የተመሰገነ ነው። የስራ ሰዓቱን አጥና የትምህርት ጊዜውን አጣጥሞ ነው የሚጠቀመው። በትምህርቱ ምክንያት ስራው ላይ ምንም አይነት ችግር ሲፈጠር አይታይም። በባልደረቦቹም በኩል ደግሞ ይሄን ግምት ውስጥ ማስገባ መንገድ ተደጋግተው ነው የሚሰሩት። እኛም አቅማችን በፈቀደ መጠን ያው ድጋፍ እናደርግለታለን። ዋናው ግን የሱ ጥረት ነው።
ተቋማትም ቢሆኑ በተለይ አንዳንዴ ሰራተኞቻቸውን ትምህርት ቤት እንዳይገቡ የሚከለክሉ አሉና ተቋማትስ ምን ማድረግ አለባቸው?
ተቋማት እንደውም በራሳቸው ተነሳሽነት የሚማሩ ሰራተኞቻቸውን ብቻ ሳይሆን በራሳቸውም አቅደውም ጭምር ማስተማር ይጠበቅባቸዋል። ይላስተያየታል። ምክንያቱም በእውቀቱ በክህሎቱ እየጨመረ የሚሄድ ሰራተኛ በስራው ላይና በድርጅቱ ላይ ደግሞ የበለጠ ውጤታማ እንደሚሆን የኔ መስሪያ ቤት ሰራተኞች ማረጋገጫናል።
አንተነህ ጉዞ የገደብ የለውም ባይ ነው። ነገን የተሻለ ነገ ለማድረግ ዛሬን በተሻለ ብርታት መሻገር እንደሚያስፈልገው አምነው ዳግም ለሌላ ትምህርት ተዘጋጅቷል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
እንግዳውን አንተነህ ምንዳን ለነበራቸው ቆይታ እናመሰግናለን። በቀጣዩ መሰናዷችን ትላንት በአምቦ ከሚገኙ ወጣቶች ጋር በሱሰኝነት ዙሪያ ወደ ጀመርነው ውይይት እንመለሳለን። በዛሬው ቆይታቸው ከተለያዩ ሱሶች ለመውጣት እየጣሩ የሚገኙት እነዚህ ወጣቶች በመጀመሪያ እንዴት ሲጋራና ጫት ለመሳሰሉ ሱስ አምጪ ንጥረ ነገሮች እንደተጋለጡ ይነግሩናል። ከወጣቶች ጋር ቆይታ ያደረገው ናኮር መልካ ነው።
እዚህ አካባቢ ማለትም እናንተ የምትኖሩበት አካባቢ ላይ በአምቦ ከተማ ማለቴ ነው እንደናንተ ያለው ወጣት ወደ ሱስ እንዲገባ የሚገፋፉት ምንድነው? ምንድነው ያስተዋላችሁት? ወደዛስ እንዲገቡ ያደረጋቸው ምክንያት ምንድነው ብላችሁ ታስባላችሁ?
ሱስ አይመስልም በመጀመሪያ ደረጃ ወደዚህ ነገር ሲገቡ ወጣቶች። ቀስ በቀስ ደግሞ ይሄን ሱስ እየተላመዱ በመሄድ ሌላ ጓደኛም ማፍራት አለ። ጓደኛ ደግሞ አንዱ ጥሩ አለ መጥፎም አለ። ያ መጥፎ ጓደኛ ወደዚህ ሱስ ይገፋፋ አለ። ያው እንግዲህ ሱስ አይዘኝም በሚለው አንዳንዱ በሂደት ወደዚህ ይገባል። በሁለተኛ ደረጃ ደግሞ ወደዚህ የሚያስገባው የስራትነትና ተስፋ መቁረጥ። የተስፋ መቁረጥም ወደዚህ ሱስ የሚያጠናክርና ይሄን ሱስ የሚያላምድ ነው። አንዳንዱ በንዴትም የሚገባ አለ። ግን ሱስ ማለት በባህሪው በሂደት እየተላመደ በመሄድ ተስፋን ያጨለመ የሚሄድ ባህሪ ነው ያለው።
ያንቦ ወጣት የት ነው የሚውለው? ጓደኞቹ የት ነው የሚውሉት? ጓደኞቻችሁ ሱስ የሚያበረታቱ ነገሮች ምን ያህል ናቸው? ምንድን ናቸው?
አንደኛ በዚህ በእኛ ከተማ ወጣቶች የሚያዘወትሩበት ኤራ የለም። ያ አለመኖሩ ደግሞ ድብርትን 24 ሰዓት ከቤተሰብ ጋር ተቀመጥ ማለት ለነዛ ወጣቶችም የሳይኮ የብዙ ጫና ነው። የሚውሉበት የጫት ቤቶች እነዚህ የሽሻ ቤቶች ተደብቆ በየአንዳንድ በግሪን ኤሪያ ጫካ በሆኑበት ቦታ እንደዚህ አይነት ኤሪያዎች ቦታ ላይ ነው የሚውሉት በአብዛኛው። ያ ደግሞ እየተስፋፋ መጥቷል። አምራቹ ኃይል እና ደግሞ እቺን ሀገር ይረከባል የምንለው እኛም በዛ ቦታ መገኘታችንን ነው ያስተዋልኩት።
ምን ያህል ደስተኞች ናችሁ አሁን በምታረጉት ነገር? አሁን ገንዘቡን ከየት ነው የምታገኙት? ገንዘቡን ብታጡ ምንድን ነው የምታረጉት?
ያው ሱስ የሆነ በዛ ሰዓት ደስ ሊል ይችላል። ግን ደግሞ ልክ ብር ስናጣ መናደድ፣ ከሰው ጋር አለመግባባት፣ መነጫነጭ ማሳየው ማለት ነው። በበኩሌ ግን ምንም ብዙ ደስተኝነቱ ያስደስታል ብዬ አልወስድም። እኔ ግዴታ ስለሆነብኝ ነው እንጂ ማለት ነው። ሲጀመር እኛ ስራ አጥ በመሆናችን ሰው ላይ ተደግፈን ነው ህይወታችንን የምንመራው ስለሆነ ቤተሰብ የሻይ ብሎ ከሚሰጠን ካልሰጡን ደግሞ ከነሱ በመስረቅ እና ደግሞ ከአካባቢያችን ዘመዶች ምናምን በመቀበል አንዳንድ እቃዎችንም በመሸጥ ነው ሱሳችንን የምናራምደው።
ጫላ
በማረጎ ነገር ደስተኛ አይደለም በበኩሌ ማለት ነው። ለምን ሱስ እንደ ጎዳኝ ስለማቅ ኢቭን ስራ እንኳን አስጠልቶኝ ከቤተሰብ እንኳን አለመግባባት የባሪ ለውጥ አምጥቶብኛል። ከዛ የበለጠ ደግሞ በኢኮኖሚ ብር አሁን ለምሳሌ እኔ ብር ሳጣ ኢቭን መናገር ሁላ ማለት ነው ከሰው ባለግባባ ደግሞ ያ ሳጣ ደግሞ እጂ ወደ ምድሩ መገበው ፋውል መስራት ማለት ነው ወደ ጥፋት አጠፋል የሚተቃን ከሆነ እሱን እንኳን በድብቅ ፍጭ እንደ ዘረፋ ነገር ያለ ነገር ትናንሽ ነገሮች ነው ለጠቅሜ ያን ሱስ አረግበታለሁ ማለት ነው። ይሄ ነው ያለ ጎርቶኛል ማለት ነው።
ወፊ ያው ወደዚህ ሱስ ትገባ በመጀመሪያ ደረጃ ለጊዜያዊ ደስታ ሊሰጥ ይችላል። ጊዜያዊ የጊዜያዊ ደስታ ደግሞ የትም አያደርስም። የገንዘብ ምንጭ እንኳን ከቤት ጀምሮ ከተለያዩ አካባቢ ገንዘብ ማጥፋት ነው እንጂ በዚህ ሱስ ምንም የወደፊት ተስፋ ምንም የምናይበት ነገር የለም። ኋላ ቀርነትና እኩያ በታች የሚያደርግ ነገር ነው ሱስ እንጂ ያው ጊዜያዊ ደስታ የሚሰጥ ነገር ነው እንጂ ዘለቄታዊ ነገር የለውም። ለህይወታችንም ሆነ ለኛ
ምን አሳጥቶኛል ትላለ።
እናኮርንና ወጣቶቹን እንግዶቻችንን እናመሰግናለን። ውይይታቸው በዚያ ላበቃም በነገው ዕለት ይቀጥላል። ጋቢና ቪኦኤ ከአሜሪካ ድምጽ ራዲዮ መተላለፉን ይቀጥላል። በኮቪድ-19 ቫይረስ ስርጭት ምክንያት ባለፈው አመት ሰብሰብ ብለው በዓልን ለማክበር ያልቻሉ የዋሽንግተን ዲሲና አካባቢዋ ትውልደ ኢትዮጵያውያን የእስልምና እምነት ተከታዮች ዘንድሮ ተሳክቶላቸዋል። ትላንት ረፋዱ ላይ በሮክ ክሪክ መናፈሻ የተገናኙ ትውልደ ኢትዮጵያውያን በዓሉን በሚያከብሩበት አፍታ ስለ ሀገራቸው መልካም መልካሙን እንደሚመኙ የተቸገሩትንም እንደሚያስቡ ተናግረዋል። በበዓሉ አከባበር ላይ ተገኘው ሀብታሙ ስዩም ከተወሰኑት ጋር ቆይታ አድርጓል። እንደሚከተለው አሰናድቶታል።
አምና በዚህ ሰዓት ክሪክ ሮክ ፓርክ በጸጥታ ተውጦ ነበር። ታዋቂው መናፈሻ የኮሮና ቫይረስ መዛመትን ለመከላከል ሲባል ለህዝባዊ በዓላት እንዳይውል በመደረጉ ዛሬ በዚህ ያገኙዋቸው ኢትዮጵያውያን ባብሮነት ኢዳላዳን የመሰሉ በዓላትን ማክበር ሳይችሉ ቀርተዋል። ዘንድሮ ዳግም ለመታየት በቅተዋል።
አክበር ወለላህ الحمد اللهم صل على سيدنا
ሼክ ካሊድ መሐመድ ዑመር የዋሽንግተንና አካባቢዋን ትውልደ ኢትዮጵያውያን የእስልምና እምነት ተከታዮች ለበርካታ አመታት ያገለገሉ የሃይማኖት አባት ናቸው።
አንድ አመት ተኩል አካባቢ ይሄ በዲሲና አካባቢ ያለው ሙስሊሙ ማህበረሰብ እንደዚሁም በአጠቃላይ በኖርዝ አሜሪካ ያለነው ተሰባስበን መስገድ አልቻልንም። ለኢዳችንም በመስጊዳችንም ተሰባስቦ መስገድ አልተቻለም ባለው የኮቪድ ወረርሽኝ ምክንያት። ዘንድሮ እንግዲህ የዛሁኑ የዒድ 1442ኛውን አላህ ሱብሓነሁ ወተዓላ ብሎልን በአብዛኛው እንደምታውቁት የአሜሪካ ስቴቶች ማህበረሰቡ በአጠቃላይ የተከተበበት ሁኔታ አለ። በዛም መሰረት እንግዲህ የዲሲን መንግስት አስፈቀደን በዚህ ቦታ ላይ ቀደም ብለን እንደምንሰባሰበው እንድንሰግድ ፈቅደውልን ዛሬ ከአላህ ሱብሓነሁ ወተዓላ ችሮታ በታች የአሜሪካ በተለይም የዲሲ ገቨርንመንት ፍቃድ አግኝተን ይሄው በመሰባሰብ ዛሬ ኢዳችንን በዚህ ሜዳ ላይ አክብረናል።
ሼክ ካሊድ ኢዳላዳ በመእመናን ዘንድ ትልቅ ቦታ የሚሰጠው የመስዋዕትነት በዓል መሆኑን አስተውሰው በሀገር ውስጥም ሆነ በውጭ ሀገራት የሚኖሩ ኢትዮጵያውያን ለሀገሪቱ መልካም እንዲጥሩ መልእክት አስተላልፈዋል።
አላህን አብዝተን የምናወድስበትና የምናመሰግንበት በዓል ነውና እዚህም ያሉ ሙስሊም ምእመናን አገር ቤትም ያሉ ሙስሊም ምእመናን በዚህ አጋጣሚ ኢድሆችን እንዲረዱ እንዲያግዙ አደራላለሁ። ደስታን የጋራ እንድናረግ ዝምድናን እንድንቀጥል በተለይ ደግሞ በአሁኑ ጊዜ በአለማችን ላይ ያለው ይሄ ወረርሽኝ ስላለ ጥንቃቄውንም እያደረግን ወደ ጌታ ወደ አላህ ሱብሓነሁ ወተዓላ ተማጽኖ አድርገን አላህ እንዲያነሳልን መማጸን እንዳለብን ነው። ከዛም በተረፈ በተለይ በሀገራችን በአሁኑ ጊዜ ያለው የሰላም እጦት ጉዳይም አለ። ሁሉም ምእመናን ወደ ጌታ ወደ አላህ ሱብሓነሁ ወተዓላ ፊቱን በማዞር አላህ ሱብሓነሁ ወተዓላ ለዛች ሀገር ሰላምን እንዲያመጣላት እንዲማጸኑ አደራላለሁኝ።
ኡስታዝ መብሩክ መሐመድ ያለፈው አንድ አመት ከስድስት ወር በሰዎች መካከል የፈጠረውን መራራቅ አስተውሰው ዳግም ከህዝብ ሙስሊሙ ጋር በዓሉን ለማክበር መቻል የተወባቸው ልዩ ስሜት ካጋሩን የሥነ ሥርዓቱ አስተባባሪዎች መካከል አንዱ ናቸው።
የሚያስፈራ ወቅት ነበርና እኛ ደግሞ ይሄ ፈርስት ኢዝራ ፋውንዴሽን በየአመቱ ኢድ ሰላት እንዲንዳይሁ ተሰባስቦ ነው ማህበረሰቡ የሚሰግደው ባንድ ላይና ለአመት ተኩል ያህል አልተገናኘንም አልተሰባሰብንም ሁሉም በየቦታው በየቤቱ ነበር የሚሰግደው ኢቭን መስጂድ ውስጥ ላይ አይሰግድም ነበር እና ዘንድሮ ያው እኛ ፈርስት ኢዝራ እናዘጋጅ ብለን ማሻአላህ በዚያ አዘጋጅተን በእነሱ ሰውም ተነፋፍቆ ነበር በጣም እና ያ ሁላ ነገር አልፎ ሰው ለመታየቱላ ሰው ስታየ ራክም ተደው ሁላ ያ ሁላ ነገር አልፎ ዛሬ እንደ ዛሬ እንደዚህ ተሰባስበን ስታየው ያው አላህን ማመስገን ነው አልহামዱሊላህ ረብል ዓለሚን
ኢትዮጵያና ኢትዮጵያውያን ጉዳይ በትኩረት ለሚከታተሉ ኢትዮጵያውያን በሚመረከቱ ዘመቻዎች ውስጥም በንቃት ተሳታፊነት ለሚታወቁ አብደላ ተክቢር ይባል ድርባል ነው
የዛሬ ያረፋ በዓል ሁለት ድል ነው አንደኛ አገራችን ኢትዮጵያ ለረጅም ጊዜ ሁላችንም አይምሮ ውስጥ ያለና ስንታገልለት የነበረ ድምጻችን ስናስተማለት የነበረው የሁለተኛ ሙሊት በሰላም መጠናቀቁ በጣም እጅግ አስደስቶኛል ለኔ ዛሬ ድር በዓል ነው ማለት ነው ከትላንትና ጀምሮ ይሄንን ምስራቅ ከሰማ ጊዜ ጀምሮ እጅግ በጣም ስደስት ነበር በርግጥ ሁሉም ኢትዮጵያ ህዝብ የሚጠብቀው በአንድነት በጋራ አንድ ላይ በመቆም ምንም ነገር ሳይለየው ለዚህ በተለያየ በሚችለው መልኩ በፋይናንሻልም ድምጽን በማስተማት በኩል የተለያዩ ዲፕሎማ ስራ በመስራቱን በኩል ሲታገሉ የነበሩ ልጆቿ እንደዚህ ቀን ደርሶ ማየታችን እጅግ በጣም ደስ ብሎኛል
ነስሪያ አብደላና ቀመሪያ አደም በአከባበሩ ላይ ያገኙአቸው እንስት ትውልደ ኢትዮጵያውያን ናቸው እንዲህ በአብሮነት የሚታሰበው በዓል ኢትዮጵያና ኢትዮጵያውያን ቸር እንዲገጥማቸው የሚመኙበት በጎ ያልሆኑ ሳቢዎችን የሚሞግቱበት እንደሆነ አጫውተውኛል
ኢትዮጵያዊነታችን አንደኛነታችን ነው ሁለተኛ ነገር ደግሞ ራሱ የኢትዮጵያዊነት ባህላችን ላይክ ቤተሰብነት ነው ፍቅር ነው እኛ እዚህ ሀገር አክስትና አጎት ከዝን ብለው የሚኖሩ ሰዎችን ያህል ነው ባዳ ሆነን እንኳን ምንዋደደው ምንተሳሰበውና ኢትዮጵያዊነት ይሄን ያህል ቢግ ዲል ትልቅ ነገር ነው ለኔና እኔ እኮራለሁ አም ፕራውድ ኦፍ በኢትዮጵያዊነቴ በጣም ደስ ይለኛልና ያቺን ኢትዮጵያን አላህ Subhanahu Wa Ta'ala በጥሩ ነገር ከፍ አድርጓት ማየት ፈልጋለሁ እንጂ
ኢትዮጵያ ኢንሻአላህ ኢትዮጵያችን አንዳንዶች እንደሚሉት ተፈራርሳለች እንደሚሉት አትፈራርስም ተቀጥላለች ኢትዮጵያ ሳትፈራርስ ማለት ነው ሁላችንም በአንድነት ሆነን እንደ ድሯችን በፊት እንደነበር ነው እኛ ማደግንበት አካባቢ እኔ ሳደግ ምንም አይነት የዘር የጎሳ ልዩነት አልነበረምና ሁሉም አንድ ላይ ነው አብሮ የኖረውና ማንነትንም ሳትጠይቅ በእንደዛ አይነት ሁኔታ ሻላን ቀጥላለን እንኖራለን
ይህን ስነ ስርዓት ያስተባበረው ፈርስት ኢጅራ ፋውንዴሽን ከ30 አመታት በላይ በሰሜን አሜሪካ ትውልድ ኢትዮጵያውያንን በማህበራዊ ትስስርና ሰብአዊ ድጋፍ ዘርፎች ሲያግዝ እንደቆየ አይዘነጋም። ለአሜሪካ ድምጽ አብታሙ ስዩም ሲልቨር ስፕሪንግ ሜሪላንድ።
አድማጮች ለምሽቱ አስተናዳናችሁ ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ ቆየው ኤልያስ አስማረና እኔም ሳስተናግዳችሁ አምሽት ስመኝሽ ቆየነን። ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።
Yeah.